አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ አርቅ የማይሰው ነኝ ማለታቸው ተገለጸ፣ ኢትዮጵያና ጅቡቲ ትብብራቸውን ለማጠናከርና በኢኮኖሚ ውህደት ለመግፋት ተስማሙ፣ የቻይና ኩባንያ በታላቁ የህዳሴ ግድብ ግንባታ ለመሳተፍ ኮንትራክት ፈረመ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ፋይናንሻል ታይምስ ጋዜጣ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ቃለ መጠይቅ ላይ ተመስርቶ ባወጣው ጽሑፍ ጠቅላይ ሚኒስትር አብይ በዳግማዊ አጼ ምኒልክ ቤተ መንግስት በገቡበት ዕለት መስሪያ ቤታቸው ሙሉ በሙሉ በአዲስ መልክ እንዲሰራ ማድረጋቸውን ገልጿል። በሁለት ወራት ውስጥ ታዲያ ጨለም ያሉና ደብዛዛ የነበሩት ክፍሎች አሁን ነጭና ብር ሆነው አንጸባራቂ የምቾት ሆቴል አምሳያነትን ይዘዋል። ከዳር እስከ ዳር በቪዲዮ የሚደረጉ ባይ የሚታይባቸው ቴሌቪዥኖች አሉት። በዘመናዊ የስዕል ጥበብ ያሸበረቁ የካቢኔ ስብሰባዎች የሚካሄዱባቸውና ልዑካን የሚስተናገዱባቸው ነጭ አንጸባራቂ ክፍሎች ይገኙበታል ሲሉ ጠቅላይ ሚኒስትሩ ማስረዳታቸውን ጽሑፉ ገልጿል። እኒህን መስሪያ ቤት የነገው አይነት ሆኖ እንዲሰራ ነው የምፈልገው። ብዙ ኢትዮጵያውያን ትላንትን ነው የሚመለከቱት፣ እኔ ግን ነገን ነው የማየው። ይህ መስሪያ ቤት ከገሃነመ እሳት ወደ መንግስተ ሰማያት ነው የተለወጠው በማለትም የቀድሞውን የኢትዮጵያ መሪዎች መስሪያ ቤትን ምቾት እንዳላበሱት መግለጻቸውን ጽሑፉ ጠርሷል። ጠቅላይ ሚኒስትር አብይ የኢትዮጵያን ታሪክ የሚያሳይ ዲጂታል ቤተ መዘክር እየሰሩ መሆናቸውን፣ 250 እንስሳትን የያዘ መናፈሻም እንደሚሰራ መግለጻቸውን፣ በየቀኑ በብዙ ሺህ የሚቆጠሩ እየከፈሉ የሚያዩ ጎብኚዎች እንደሚታዩቸው መግለጻቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ጠቅላይ ሚኒስትሩ አያይዘውም ከሌሎች መሪዎች ጋር ሲነጻጸር ብዙ ታላላቅ ነገሮችን ሰርቻለሁ፣ ነገር ግን እኔ በማልመው ደረጃ ገና 1% እንኳን አልሰራሁም ማለታቸውን የፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ቀጠል አድርጎም ጽሑፉ አባባላቸው ጉራና እብሪት ሊያስመስልባቸው ይችላል፣ ይህም ባለፉት ጊዜያት የነበሩት መሪዎችን ወደ ተክለ ሰውነት ያሰመጠ ነገር ነው። ከቅርብ ጊዜያት ወዲህ በሀገሪቱ ያለውን ያለመረጋጋት ሁኔታንም ቆም ብሎ ማሰብ ያስፈልጋል ይላል። ጠቅላይ ሚኒስትር አብይ በሀገሪቱ ፈጣን ለውጦች አድርገዋል። ከኤርትራ ጋር ሰላም አምጥተዋል። በብዙ ሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። አሸባሪዎች ተብለው ታግደው የነበሩ የፖለቲካ ድርጅቶች ነጻ እንዲሆኑ አድርገዋል። ግማሽ የካቢኔ አባላት ሴቶች እንዲሆኑ አስችለዋል። መጪው ምርጫ ነጻ እንደሚሆን ቃል ገብተዋል። ነገር ግን የዶክተር አብይ አህመድ ጠቅላይ ሚኒስትርነት እድልንና አደጋን ይዞ መምጣቱ አልቀረም ይላል ጽሑፉ። አንዳንድ ሰዎች ፈጣን ለውጥ ከቁጥጥር ውጭ ሄዶ ወደ ስርዓት አልበኝነት አምርቶ መገነጣጠልን ሊያስከትል ይችላል የሚል ስጋት እንዳላቸው ጽሑፉ አውስቷል። የኢህአደግ የስራ ልኬት መጥፎ አልነበረም። ለ15 ዓመታት ለሚጠጋ ጊዜ የሀገሪቱ ኢኮኖሚ በየአመቱ በ10% ሲያድግ ቆይቷል። ኢኮኖሚዋ ወደ 80 ቢሊዮን ዶላር ከፍ ብሎ ከምስራቅ አፍሪካ ዋናዋ የነበረችውን ኬንያ አልፎ ለመሄድ ችሏል። ሟቹ ጠቅላይ ሚኒስትር መለስ ዜናዊ በቀየሱት የደቡብ ኮሪያ ወይም የቻይና አይነት የልማት ራዕይ መሰረት መንግስት በግዙፍ ግድቦች ግንባታ፣ በመንገድ ስራ፣ በእርሻ፣ በጤናና በትምህርት ዘርፎች ላይ ገንዘብ አፍስሷል። ኢህአዴግ ስልጣን ሲይዝ 40 ዓመት የነበረው አማካኝ የመኖር እድሜ አሁን ወደ 60 ዓመት ከፍ ብሏል። ዓለም አቀፍ አገልግሎቶች ኢትዮጵያ የእስያን አይነት ሞዴል የምትከተል በአምባገነናዊ ስርዓት የምትመራ የእድገት ተምሳሌት አድርገው ያዩዋት ነበር ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። በኦክስፎርድ ዩኒቨርሲቲ የኢኮኖሚ ፖሊሲ ፕሮፌሰር ስቲቨን ደርኮን ታዲያ የዶክተር አብይ ታሪካዊ ተግባር ሟቹ ጠቅላይ ሚኒስትር መለስ ዜናዊ የጀመሩትን የኢኮኖሚ ትራንስፎርሜሽን ራዕይ ማስፈጸም ነው ሲሉ መምከራቸውን ጽሑፉ ጠቅሷል። ጽሑፉ አሁን ኢትዮጵያ ውስጥ ላለው ግጭት ሲገልጽ አንዳንዶቹ በክልሎች የበለጠ የራስ አስተዳደርን እየጠየቁ ነው፣ ሚሊሻዎች እየተመሰረቱ ነው፣ ወጣት የጎበዝ አለቆችም እንዳሻቸው ያጠቃሉ። በዚህ ምክንያትም 1.2 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ጠቅላይ ሚኒስትር አብይ ግን ብዙዎቹ ወደ አካባቢያቸው ተመልሰዋል ይላሉ ሲል ዘግቧል። ጠቅላይ ሚኒስትር አብይ በበኩላቸው ሰላም ማውረድ የሚፈልጉት በማሳመን እንጂ በወታደራዊ ኃይል አይደለም ማለታቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። አፍሪካንስ ደግሞ ኢትዮጵያና ጅቡቲ ለትብብርና ለኢኮኖሚ ውህደት ያላቸውን ቁርጠኛነት አድሰዋል ይላል። ሁለቱም ሀገሮች ዜጎቻቸው ለወጣቶች ስራ እድል በመፍጠር ተግባር እንዲሰማሩ፣ የዲሞክራሲን አድማስ ለማስፋት የኢኮኖሚ እድገት እንዲዳብርና የሰዎች መብት እንዲከበር እየሰሩ መሆናቸውን ጽሑፉ ጠቅሷል። ሁለቱም ሀገሮች በክልሉ ሰላምና መረጋጋት እንዲኖር፣ የኢኮኖሚ እድገት እንዲዳብር ለመርዳትና ለክልላዊ ውህደት ለመስራት በሚኒስትሮች ደረጃ የተካሄደው ስብሰባ ማውሳቱን አፍሪካ ኒውስ ዘግቧል። በወንጀል ተግባር ላይ ለመተባበር እንዲሁም አስተማማኝና ስነ ስርዓት ያለው የፍልሰት ሂደት እንዲኖር በተለይም የጋራ ድንበር ኢኮኖሚን ለማሻሻል ተስማምቷል ይላል። የቻይና የዜና አገልግሎት ሽንዋ በበኩሉ ቻይና ዙባ ግሩፕ የተባለው የህንፃ ምህንድስና ኩባንያ በታላቁ የህዳሴ ግድብ ግንባታ ተግባር ለመሳተፍ ከኢትዮጵያ መንግስት ጋር ኮንትራት ፈርሟል ይላል። በኮንትራቱ መሰረት 40.1 ሚሊዮን ዶላር የሚያካትተው ስምምነት በቅድመ የኤሌክትሪክ ኃይል ማመንጨት የስራ እንቅስቃሴ ውስጥ እንደሚሳተፍ የኢትዮጵያ የኤሌክትሪክ ኃይል መግለጹን የሽንዋ ዘገባ ጠቅሷል። የኢትዮጵያ ኤሌክትሪክ ኃይል ኃላፊ አቶ አብርሃም በላይ አዲስ አበባ ላይ የስምምነት ስነ ስርዓት በተደረገበት ወቅት ስምምነቱ የግድቡን ግንባታ ሂደት ያፋጥናል ተብሎ እንደሚጠበቅ መግለጻቸውን ዘገባው አክሏል። በህዳሴ ግድብ ላይ 6 የተርባይን ጄኔሬተሮችን ለመትከል ደግሞ ቮይት ሃይድሮ ሻንጋይ ከተባለው ተርባይኖችንና የተርባይን ጄኔሬተሮች ጥንድን በማምረት ከሚታወቀው ኩባንያ ጋርም ሌላ ስምምነት ተፈርሟል። ፖሊ ጂሲኤል ፔትሮሊየም ግሩፕ ሆልዲንግስ የተባለው ሌላ የቻይና ኩባንያ ደግሞ 767 ኪሎ ሜትር የሚሆን ኢትዮጵያንና ጅቡቲን የሚያገናኝ የተፈጥሮ ጋዝ ቱቦ ለመስራት ከኢትዮጵያ የማዕድንና የፔትሮሊየም ሚኒስቴር ጋር እንደተፈራረመ ዘገባው ገልጿል። ቱቦው በሁለት ዓመታት ውስጥ የተፈጥሮውን ጋዝ ከኢትዮጵያ ወደ ጅቡቲ ማስተላለፍ ይጀምራል ተብሎ እንደሚጠበቅ ሽንዋ የዜና አገልግሎት ዘግቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን ሲል ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።